Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ። በኢትዮጵያ እንደሚጨምር ከሚጠበቀው የአስቸኳይ እርዳታ ፈላጊዎች ቁጥር አንጻር ዩናይትድ ስቴትስም ሆነች ሌሎች አጋሮች ምላሽ ለመስጠት ዝግጁ መሆናቸውን በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላክ አስታወቁ። በዕለቱ አብይ ርዕስ ዝርዝሩን ይዘናል። ጤና ይስጥልን።
እንደምን አመሻችሁ። ዜና እናሰማለን። ለኦፊሴላዊ ጉብኝት ትናንት ኬንያ ናይሮቢ የገቡት የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ዛሬ ሐሙስ በአንድ ዩኒቨርሲቲ ውስጥ የተካሄደ የቅዳሴ ስነ ስርዓት መርተዋል። ዕለቱም ኬንያ ውስጥ ብሔራዊ በዓል ሆኖ እየተከበረ መሆኑ ታውቋል። በተለመደችዋ ልዩ የጳጳሱ ኦቶሞቢል ሆነው ለረጅም ሰዓታት ሲጠባበቅ በነበረው ሕዝብ መካከል በማለፍ ናይሮቢ ዩኒቨርሲቲ እንደደረሱ ለምዕመናኑ ባስተላለፉት መልእክት ለዚች ሀገር ወጣት ትውልድ ለየት ያለ ማሳሰቢያ አለኝ። ከፍተኛ ግምት የሚሰጠው የአፍሪካ ባህል፣ ጥበብ፣ እውነተኛው እግዚአብሔር ቃልና የወጣቶቻችሁ ሰፊ አስተሳሰብ ሀቀኛ፣ ሁሉን የሚያካትትና ሰብአዊ ክብርን የሚጠብቅ ማህበረሰብ ለመመስረት ይርዳችሁ ብለዋል። አቡኑ በተጨማሪም ቤተሰብና ሕፃናት ያላቸውን ማህበራዊ ጠቀሜታ አስመልክተውም ንግግር አድርገዋል። የቦኮ ሐራም ነውጠኞች ደቡባዊ ኒጀር ድንበር ላይ ባለችው ዲፋ አካባቢ በምትገኝ መንደር ውስጥ ጥቃት ከፍተው 15 ሰዎች መግደላቸውን ሁለት የደህንነት አባላት አስታወቁ። አማጽያኑ ጎንጎን ወደ ተባለችው መንደር በእግራቸው ገብተው ሲያበቁ ያለምንም ልዩነት ህዝቡ ላይ የእሩምታ ተኩስ መክፈታቸውን ምንጮቹ አመልክተዋል። የኒጀር ወታደሮችም አባረዋቸዋል ተብለዋል። ከቻድ፣ ከኒጀር፣ ከቤኒን፣ ከናይጄሪያና ከካሜሩን የተውጣጡ 8700 ጠንካራ ወታደሮች ያሉት የክልሉ ግብረ ኃይል ነገር ግን በአማጺው ቦኮ ሐራም ላይ ገና የጥቃት እርምጃ እንዳልከፈተ ይታወቃል። የቻይና መንግስት ጅቡቲ ውስጥ ወታደራዊ ጦር ሰፈር ለማቋቋም ከመንግስታቸው ጋር እየተነጋገረ መሆኑን ፕሬዚዳንቱ ኢስማኤል ኦማር ጉሌ አስታወቁ። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ሆንግ ሊ እንዳስታወቁት ጦር ሰፈሩ ለሎጂስቲክስ አገልግሎትና ለሰላም ጥበቃ የሚሰማሩ የባህር ኃይል መርከቦች ነዳጅ ሲሞሉ የሚገለገሉበት እንዲሁም ሰላም አስከባሪ ወታደሮች ለምግብና ለሰብአዊ እርዳታ አቅርቦት የሚጠቀሙበት ይሆናል። ጅቡቲ ውስጥ ዩናይትድ ስቴትስና ፈረንሳይ ቀደም ሲል ወታደራዊ ጦር ሰፈሮች እንዳሏቸው ይታወቃል። የተባበሩት መንግስታት ድርጅት በአየር ንብረት ላይ በመጪው ሰኞ ፓሪስ ውስጥ ከሚያደርገው ጉባኤ ቀደም ብሎ ፈረንሳይ የደህንነት ጥበቃዋን ከፍ አድርጋለች። በዚህ ጉባኤ ወደ 140 ያህል የዓለም መሪዎች እንደሚካፈሉም ታውቋል። በመጨረሻም አሜሪካውያን በዛሬው ዕለት ከቤተሰብና ከወዳጅ ዘመድ ጋር ሆነው ዓመታዊውን ታንክስጊቪንግ ማለትም የምስጋና ቀን በማክበር ላይ ይገኛሉ። በተለምዶ ህዳር ወር በገባ በአራተኛው ሐሙስ የሚለው ይህ አውድ ዓመት የአዲሱ ዓመት መባቻ ዋዜማን በመሆኑ የጎላ ድምቀትና አከባበር ይታይባታል። በተለይ ከነገ ጀምሮ ከፍተኛ የሱቆችና የገበያ ቀን ሆኖ ይውላል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አዲሱ አበበን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ያለውን የሰዓቱን የዓለም ዜና ዝርዝር ይዞ ይመለሳል። ወደ ቀዳሚው የምሽቱ አብይ ርዕስ እንሻገር። በኢትዮጵያ እንደሚጨምር ከሚጠበቀው የአስቸኳይ እርዳታ ፈላጊዎች ቁጥር አንጻር ዩናይትድ ስቴትስም ሆነች ሌሎች አጋሮቿ ምላሽ ለመስጠት ዝግጁ መሆናቸውን ነው አምባሳደር ፓትሪሺያ ሃስላክ ያስታወቁት። ዛሬ ከአሜሪካ ድምጽ ጋር ቃለ ምልልስ ያደረጉት በኢትዮጵያ ዩናይትድ ስቴትስ አምባሳደር ፓትሪሺያ ሃስላክ የተጠናቀቀ ባለው የአውሮፓውያን 2015 ዓመተ ምህረት አገራቸው የ128 ሚሊዮን ዶላር ድጋፍ መስጠቷን ነው የተናገሩት። ለኢትዮጵያ የሴፍቲኔት ፕሮግራም አገራቸው በየአመቱ 100 ሚሊዮን ዶላር እየሰጠች መሆኑንም አስታውሰዋል። አምባሳደሯን በአዲስ አበባው የዩናይትድ ስቴትስ ኤምባሲ ያነጋገራቸው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅረዋል።
የበልግ ዝናብ መጥፋት ከክረምቱ የኤልኒኖ ክስተት ጋር ተዳምሮ የተለያዩ የኢትዮጵያ አካባቢዎችን ለድርቅ አጋልጧል። ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥርም 8.2 ሚሊዮን ደርሷል። ለድርቅ አደጋ ለተጋለጡት ዜጎች ድጋፍ እያደረጉ ከሚገኙ ዓለም አቀፍ አጋሮች ዋነኛው ዩናይትድ ስቴትስም ከተለዋዋጭ ሁኔታዎች ጋር በመራመድ አስቸኳይ ድጋፍ እያደረገች መሆኑን ትገልጻለች። ዛሬ በአዲስ አበባው ኤምባሲ ያነጋገርኳቸው በኢትዮጵያ የሀገሪቱ አምባሳደር ፓትሪሺያ ሃስላክ ይህንኑ አብራርተዋል።
The US government is providing currently 128 million in emergency food assistance for Ethiopians in 2015.
የዩናይትድ ስቴትስ መንግስት በ2015 በዚህ አመት ማለት ነው ለኢትዮጵያውያን የ128 ሚሊዮን ዶላር ያስቸኳይ ጊዜ ድጋፍ እያደረገ ነው። ይህ ደግሞ የተከለሰው የሰብአዊ ድጋፍ ሰነድ ባለፈው ነሐሴ ይፋ ከመሆኑ በፊት የተደረገውን የ42.7 ሚሊዮን ዶላር እንደዚሁም ከኢትዮጵያ መንግስት ለቀረበው አዲስ ጥያቄ ምላሽ ለመስጠት የተደረገውን 85.7 ሚሊዮን ዶላር ይጨምራል።
ሀገራቸው በአሁኑ ጊዜ ለ3.9 ሚሊዮን ኢትዮጵያውያን ያስቸኳይ ጊዜ የምግብ እርዳታ ያደረገች መሆኑን አምባሳደሩ አስተውሰዋል። ቁጥሩ እዚህ የደረሰው ከጥር 2015 ጀምሮ በ2.4 ሚሊዮን በማደግ እንደሆነም ተናግረዋል። ዩናይትድ ስቴትስ በየአመቱ 100 ሚሊዮን ዶላር ለኢትዮጵያ የሴፍቲ ኔት ፕሮግራም እየሰጠች እንደሆነም ገልጸዋል። ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ምክትል አስተባባሪ ኪዩንግ ዋካንግ ዓለም አቀፉ ድጋፍ መጨመሩ አስፈላጊ እንደሆነ ግንዛቤ መያዛቸው ተገልጿል። ይህንን ሐሳብ እንደሚጋሩ የገለጹት አሜሪካዊቷ አምባሳደርም ድጋፉ ይጨምር ዘንድ መንግስት ይፋ የሚያደርገውን የእርዳታ ፈላጊዎች ቁጥር የሚያሳይ የተከለሰ ሰነድ እንደሚጠብቁ አስረድተዋል።
We anticipate that the HRD, the humanitarian requirements document, when it comes out in December will reflect a larger number of people that are in need.
HRD የሚባለው የሰብአዊ እርዳታ ሰነድ የፊታችን ታህሳስ በኢትዮጵያ መንግስት ይፋ ሲደረግ ያስቸኳይ ጊዜ እርዳታ የሚያስፈልጋቸው ዜጎች ቁጥር መጨመሩን እንደሚያንጸባርቅ እንጠብቃለን። በመሆኑም ለዚህ ምላሽ መስጠት አለብን። እርሳቸው ማለትም የተባበሩት መንግስታት ድርጅት ያስቸኳይ ጊዜ ድጋፍ አስተባባሪ የተናገሩት ስለዚህ ነው። እኔም እየተናገርኩ ያለሁት ስለዚህ ነው። እርዳታም ያስፈልጋቸው ሰዎች ቁጥር ስንት እንደሚደርስ ትክክለኛ ቁጥሩን ልነግርህ አልችልም። ምክንያቱም መንግስት ገና ይፋ አላደረገውም። ያኔ ይፋ ሲያደርጉ ምላሽ እንሰጣለን። ነገር ግን ካለው የድርቅ ሁኔታ አንጻር ያስቸኳይ ጊዜ የምግብ እርዳታም ያስፈልጋቸው ሰዎች ቁጥር እንደሚጨምር እንጠብቃለን።
በታህሳስ ወር ይፋ በሚደረገው ሰነድ ያስቸኳይ ጊዜ የምግብ እርዳታ የሚፈልጉ ኢትዮጵያውያን ቁጥር 15 ሚሊዮን ሊደርስ እንደሚችል የሚጠቁሙ አንዳንድ ሪፖርቶች እየወጡ ነው። ቁጥሩን በተመለከተ የመንግስትን ሰነድ መጠበቅ እንደሚመርጡ የገለጹት አምባሳደሯ ድጋፍ ማድረጋቸውን እንደሚቀጥሉ ግን አመልክተዋል። በተለያዩ የዓለም አካባቢዎች እርዳታ የሚያስፈልጋቸው ሰዎች ቁጥር ቢጨምርም ለኢትዮጵያ ላለው ሁኔታ ምላሽ ለመስጠት አገራቸውም ሆነች ሌሎች አጋሮች ዝግጁ መሆናቸውን ነው የተናገሩት። ለዚህ መሳካት ግን የኢትዮጵያ መንግስት የእርዳታ ፈላጊዎቹን ቁጥር በጊዜ ማሳወቁ ጠቃሚ እንደሆነ ተናግረዋል።
We, the US government, the other donors and the UN stand ready to try to meet those needs. Now I will point out there are a lot of needs out there in the world right now.
እኛ የዩናይትድ ስቴትስ መንግስት ሌሎች ለጋሾችና የተባበሩት መንግስታት ድርጅት እነዚህን ፍላጎቶች ለማሟላት ዝግጁ ነን። በዓለም የተለያዩ አካባቢዎች ድጋፍ የሚፈልጉ ሰዎች ለመጠቆም እፈልጋለሁ። ስለዚህ የተከለሰውን የእርዳታ ፈላጊዎች ቁጥር የሚያሳይ ሰነድ በጊዜ ይፋ ማድረግ እጅግ አስፈላጊ ነው። ስደተኞች ባሉባቸው የዓለም አካባቢዎች ፍላጎቶች አሉ። በደቡብ ሱዳንም የእርዳታ ፍላጎት አለ። ስለዚህም ለፍላጎቶቹ በጊዜ ምላሽ መስጠት ጥያቄዎቹ በጊዜ ይፋ መደረጋቸውን ይጠይቃል። ሁላችንም ምላሽ እንድንሰጥ ምክንያቱም ቀደም ሲል እንደገለጽኩት ገንዘቡን ለማግኘትና ምግቡን ሀገር ውስጥ ለማስገባት ረዘም ያለ ጊዜ ይጠይቃልና።
በኢትዮጵያና በሌሎችም የአፍሪካ ቀንድ ሀገራት የተከሰተው ድርቅ እጅግ አስከፊ መሆኑን ያስታወሱት አምባሳደሯ ምላሽ ከመስጠት አንጻር ከመንግስት ጋር እያደረጉ ስላሉት ቅንጅት ማብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዞን 9 አምደኞች የንግግርና የፕሬስ ነጻነት በኢትዮጵያ እንዲከበር ላደረጉት አስተዋጽኦ ለዓለም አቀፍ ሽልማት በቁ። ከትላንት በስቲያ ማምሻው ላይ የተቀበሉትን ይህን ሽልማት ለዞን 9 አምደኞች የሰጠው ዋና መስሪያ ቤቱን በኒውዮርክ ያደረገው ዓለም አቀፉ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን 9 አባላትና ሌሎች 3 ጋዜጠኞች ኋላ ላይ ከተወነጀሉበት ክስ ነጻ ተብለው ቢለቀቁም ህዝብን በማነሳሳት በሚል ጭምር በጸረ ሽብር ህጉ በኢትዮጵያ መንግስት ክስ ተመስርቶ ባቸው ለስር መብቃታቸውንና እንግልትም የተፈጸመባቸው መሆኑን የተለያዩ ዓለም አቀፍ የመብት ተሟጋች ድርጅቶች በጊዜው ዘግበዋል። ከዞን 9 አምደኞች አንዷ ሶሊያና ሽመልስ ህገ መንግስታዊ መብቶች እንዲከበሩ እስከዛሬም ድረስ እየሰሩበት ያለው ጉዳይ መሆኑን ትናገራለች። ከትናንት በስቲያ ማምሻው ላይ ከስነ ስርዓቱ በኋላ ሳሌም ሰለሞን አነጋግራታለች።
የዞን 9 ጸሐፊዎች የመናገር ነጻነት በኢትዮጵያ እንዲከበር በመስራታቸው ከመላ አፍሪካ ተመርጠው ለዓለም አቀፍ ሽልማት በቅተዋል። ሽልማቱን ያበረከተው በኒውዮርክ የሚገኘው የዓለም አቀፍ የጋዜጠኞች መብት ተሟጋች ቡድን ሲፒጄ ነው። የዞን 9 ጸሐፊዎች በጸረ ሽብር ህጉ ህዝብን በማነሳሳት በኢትዮጵያ መንግስት ክስ ተመስርቶባቸው መታሰራቸውንና መንገላታታቸውን የተለያዩ የመብት ድርጅቶች ሲያሳስቡ ቆይተዋል። በቅርቡ የኢትዮጵያ መንግስት በዞን 9 ጸሐፊዎችና በ3 ጋዜጠኞች ላይ የተመሰረተውን ክስ አቋርጦ ከወኒ ቤት ልቋል። የዞን 9 አባሏ ወይዘሪት ሶሊያና ሽመልስ ጸሐፊዎቹ በዌብሳይታቸው ህገ መንግስታዊ መብቶች እንዲከበሩ እስከዛሬ እየሰሩበት ያለ ጉዳይ መሆኑን ትገልጻለች። ከስነ ስርዓቱ በኋላ አነጋግሬያት ነበር። ስለ ዝግጅቱ እንዲህ ብላለች።
የሽልማት አሰጣጥ ስነ ስርዓት ነው እየተካሄደ ያለው። በኒውዮርክ ከተማ የሚካሄድ በየአመቱ የዓለም አቀፍ የጋዜጠኞች ሽልማት ነው። የዓለም አቀፍ የጋዜጠኞች መብት ጥበቃ ተቋም የሆነው ሲፒጄ የሚያዘጋጀው ማለት ነው። ስለዚህ 2015 ዓ.ም ከአፍሪካ ተሸላሚ የነበረው የዞን 9 የጦማሪያን ቡድን ነው እና ዛሬ ሽልማቱ ተከናውኗል። ሽልማቱን ወስደናል። ከኛ ውጭ ደግሞ ከሶሪያ፣ ከፓራጓይ እና ከማሌዥያ የመጡ ሌሎች ጋዜጠኞችም ሽልማቱን ወስደዋል። ማለት ዛሬ ምሽት ነው የተከናወነ።
አዎ፣ እናንተን ወክሎ ወደ አሜሪካ ለመምጣት እየተዘጋጀ እያለ የቀረ ከእናንተ?
አዎ፣ ዘላለም ነበረ። ዘላለም ያው ከዚህ በፊትም ከሲፒጄ ሽልማት በፊትም ደግሞ ሪፖርተር ዊዛውት ቦርደርስ ዓለም አቀፉ ድንበር የለሽ ጋዜጠኞች ድርጅት የሰጠን ሌላ አንድ ሽልማት ነበረ። እሱ ሽልማት ከፈረንሳይ ለመውሰድ ወደ አየር ማረፊያ በቀናበት ወቅት ያው ከአየር ማረፊያ ሰዎች ኢሚግሬሽን ላይ ከሀገር መውጣት አትችልም ብለው ፓስፖርቱን ወስደውበታል። ስለዚህ በዛ የተነሳ ወደዚህኛው ጉዞ ሊመጣ እንደማይችል ስጋት እንዳለን ተናግረን ነበረ። ያው በዛው ስጋታችን እውነት ሆኗል ማለት ነው። ሊመጣ አልቻለም። ስለዚህ የተገኘ ነው እንደ አጋጣሚ ሆኖ አሜሪካ ነገር ያለ ነው። እኔ እና ሌላኛው የቡድናችን አባል እንዳልካቸው ኃይለ ሚካኤል ነን።
ይሄኛው ሽልማት አሁን ሴንሰርሺፕ ያላቸውን መንግስቶች ምን አይነት መልእክት ነው የሚልከው ብለሽ ታስባለሽ?
ሽልማቱ በዋናነት ያው ሌሎች ዓለም ላይ ያለን ሰዎች እያየን ነው የሚሆነውን እየተደረገ ያለውን ነገር እና ብሎ ለማለት ይጠቅማል ለመንግስታት፣ ለተሸላሚዎች ወይም ደግሞ ተሸላሚም ባይሆኑ ደግሞ ይህንን ጉዳይ ለሚከታተሉ ሰዎች ሀሳብን በነጻነት የመግለጽ መብትና በአጠቃላይ ነጻነት ለሚያሳስባቸው ሰዎች ደግሞ ሶሊዳሪቲ ነው። አጋርነትን ያሳያል፣ ያበረታታል። ሌሎች ሰዎች እየተከታተሉ እንደሆነ ይህንን ነገር እያዳመጡ እያዩ እንደሆነና አገር ውስጥ የሚደረግ ነገር ለምናስበው ነገር ውጭም ይገኝ እንደሚችል ሌሎች ሰዎች የሚያውቁት እንደሚችሉ እና መደበቅ እንደማይቻል ነው የሚያሳየው።
አዎ፣ እንደገና ደግሞ በእስር ቤት ውስጥ መግባት ብቻ ሳይሆን ሰዎች ማስፈራራት አለ። ልክ እንደምናየው ደግሞ አሁን ፓስፖርታቸውን ቀምተው ወደ ሌላ ሀገር እንደማይሄዱ እያደረጉ ነው እና ለእንደሱ አይነቱስ አሰራር ምን አይነት እመለክታለሽ?
ያው እንግዲህ አሰራሩ ምንድን ነው የሚሆነው? ያው አንድ ነገርን በጣም አጠንክሮ በያዙት ቁጥር የሚያገኘውም ትኩረት እየጨመረ ይመጣል እና ለመንግስትም ቢሆን ይህንን ጉዳዩን ይሄን ያህል በጣም አክርረው መያዛቸው ብዙም እየጠቀመ ነው ብዬ አላምንም። የመንቀሳቀስ መብት በመብት ደረጃ በአንቀጽ 32 በህገ መንግስቱ የተቀመጠ መብት ነው። ዜጎች መንቀሳቀስ መብት አላቸው በህግ ገደብ እስካልተቀመጠባቸው ድረስ። በህግ ገደብ የተቀመጠበት የዞን 9 አባል አንደኛው ወደ ጦማሪ ጓደኛችን በፍቃዱ ብቻ ነው። ከዛ ውጭ ሌሎች መንቀሳቀስ ይችላሉ፣ በየትኛውም ቦታ ላይ መገኘት ይችላሉ። አንደኛው ነገር እሱ ነው። ሌላኛው ግን ከዛ በተጨማሪ ፖለቲካ ውሳኔ ከሆነም እንዲህ አይነት የፖለቲካ ውሳኔም መንግስት ዜጎች ከሀገር እንዳወጡ በመከልከል የሚጠቀመው ነገር ያለ አይመስለኝም። ሁሌ እንደምንለው ህገ መንግስት ይከበር ነው መልእክቱ።
አሁን ከውጭም ሆነ ከአገር ውስጥ ሆኖም ለኢትዮጵያ መንግስትም ሆነ ለሌሎች መንግስቶች ምን አይነት ጥሪ ልታቀርቡላቸው?
ህገ መንግስቱ ይከበር ህገ መንግስት ይከበር ቀላል ነው። በተለይ ኢትዮጵያነት ሀገራት ጠንካራ ህግና ጥሩ ህገ መንግስት ያላቸው ሀገራት ናቸው። ህጉንና ህገ መንግስቱን ማክበር በጣም በማክበር በቀላሉ እነዚህ አይነት ጉዳዮችን አጀንዳ እንዳይሆኑ ማድረግ ይቻላል። ስለዚህ ህገ መንግስቱ ቢከበር ሀሳብ በነጻት የመግለጽ መብት ይከበራል፣ የመንቀሳቀስ መብት ይከበራል፣ የተለያዩ በሁሉም ህገ መንግስት የተሰጡ መብቶች ይከበራሉ እና ህገ መንግስቱን ማክበር በጣም ቀላሉ እንደዚህ አይነት ችግሮች መፍቻ መንገድ ነው ብለን ነው እናምነ።
እንኳን ደስ አላችሁ። የመጨረሻ መልእክት ልታስተላልፊ በዚህ እድል አሁን እሰጥሻለሁ።
እሺ፣ አመሰግናለሁ። በእርግጥ ነው ሰዎች ሌሎች ሰዎች ዓለም አቀፍ ተቋማት ይህን ነገር አይተው ራሱ ጥሩ ነበር ብለው ቀናሰጡ ደስ ይላል። ግን ይሄ የኛ ብቻ አይደለም፣ ሁሉም ያገባኛል ብሎ ባገኘው እድል ሁላ ሀሳቡን ሲገልጽ የነበረ ሰዎች ሁላ ሽልማት ነው የሚሆነው እና እውቅናው ለሁሉም ለነሱ ነው፣ ለዘጠኝ ብቻ አይደለም። ያው የሀገር ቤት ያሉ ጓደኞቻችን 1 ዓመት ከ6 ወር 18 ወራት በከፍተኛ ችግር ውስጥ አልፈዋል እና እነሱ በዛ ችግር ውስጥ አልፈው እዚህ መገኘት ባለመቻላቸው በጣም አዝነናል። በዛው መጠንም ደግሞ የተሸለምነው በጭቆና ምክንያት መሆኑ በጣም አዝነናል። ግን በተቃራኒው ደግሞ እንዲያት እውቅና በማግኘታችን በጣም ደስ ብሎናል እና እውቅና ለሰጡን ለሁሉም እናመሰግናለን። ሀሳባቸውን በነጻነት ለመግለጽ ሙከራ ሲያደርጉ ለነበሩ ሁላ ደግሞ እና ያገባናል ላሉ ይሄ ለኛ ብቻ ሳይሆን ለእናንተም ነው ነው የምለው።
እሺ፣ አመሰግናለሁ ሶሊያና።
አመሰግናለሁ።
የዓለማችን የመጨረሻዎቹ አዳጊ አገሮች ለሚቀጥሉት 15 ዓመታት ድህነትን ከምድረ ገጽ ፈጽሞ ለማጥፋት በሚደረገው ፍልሚያ ወሳኝ የትግሉ መድረክ እንደሚሆኑ ተገለጠ ይላል። ሽንፈቱም ሆነ ድሉ የሚታየው በእነዚህ አገሮች እንደሆነ ጠቁሞ የአዲስ አበባ ዘጋቢያችን መለስካቸው አምሃ ተከታዩን አቀናብሯል።
በተባበሩት መንግስታት ድርጅት የንግድና ልማት ጉባኤ ወይንም በእንግሊዝኛ አጠራሩ ዩናይትድ ኔሽንስ ኮንፈረንስ ኦን ትሬድ ኤንድ ዴቨሎፕመንት አንታድ በየዓመቱ በዓለማችን የሚገኙ የመጨረሻ አዳጊ ሀገሮችን ምጣኔ ሀብታዊ ይዞታ ዘገባ ይፋ ያደርጋል። ዛሬም የ2015ን የመጨረሻዎቹ አዳጊ ሀገሮች ዘገባን አውጥቷል። ዘገባው በመግቢያው እንዳመለከተው ለተከታዮቹ 15 ዓመታት ለዘላቂ ልማት የታለመው ግብ በልማት አጀንዳ አዲስ አቅጣጫን ያስቀመጠና በአስተሳሰቡም ከዚህ ቀደሙ በእጅጉ የተለየ ነው ይላል። ለመጀመሪያ ጊዜም በጋራ ስምምነት የተደረሰባቸው ዓለም አቀፋዊ የልማት ግቦች ተደርድረዋል። እነዚህ የልማት ግቦች ተከታታይነት ወይንም ቀጣይነት ያላቸውና ሁሉን አቀፍ ሂደት ያላቸው ይሆናሉ። በተለይም በዓለማችን በሚገኙ የመጨረሻዎቹ አዳጊ አገሮች ተፈጻሚ እንደሚሆኑም ይናገራል። ይህ ቀደም ካለው የሚሌኒየሙ የልማት ግቦች እንዴት እንደሚለይም ባንክታድ የአፍሪካ ክፍል የመጨረሻዎቹ አዳጊ አገሮች ልዩ ፕሮግራም ዲሬክተር ዶክተር ተስፋቸው ታፈረ ገልጸዋል።
For MDG, it was all proportion, like reducing poverty by half between 1990 and 2000.
በሚሊየንሙ የልማት ግቦች ሁሉም የድህነት መገለጫዎችን በተወሰነ መጠን መቀነስ ነበር። ለምሳሌ እንደ አውሮፓውያን ዘመን አቆጣጠር ከ1990 እስከ 2015 ዓመተ ምህረት ባሉት ዓመታት ውስጥ ድህነትን በግማሽ መቀነስ፣ የሕፃናትን ሞት ደግሞ በ2/3 መቀነስ የመሳሰሉት ነበሩ። አሁን ግን በዚህ በተያዘው የተከታታይ የልማት ግቦች ድህነትን ፈጽሞ ማጥፋት ወይንም ማስወገድ ነው ወይም የሕፃናትን ሞት ሊያስከትሉ የሚችሉ በሽታዎችን ማስወገድ ነው እና ግቦቹን በተመለከተ እጅግ ከፍ ያለ ኢላማ ተቀምጧል። ታዲያ ከፍ ያለ ኢላማ ሲቀመጥ ደግሞ በተመሳሳይ ሁኔታ ተመጣጣኝ ፖሊሲዎችን መንደፍና ምላሽ መስጠትም ያስፈልጋል።
ታዲያ በሚቀጥሉት 15 ዓመታት ድህነትን ከምድር ገጽ ፈጽሞ ለማጥፋት በሚደረገው ትግል ዋና የትግሉ አውድማ የሚሆኑት እነዚህ በአፍሪካና በእስያ የሚገኙ የመጨረሻዎቹ አዳጊ ሀገሮች ናቸው ይላሉ ዶክተር ተስፋቸው። ከዚያ ደግሞ ገጠሩ ዋናው የሚተኮርበት የፍልሚያ መድረክ እንደሆነም ያስረዳሉ።
Therefore, in meeting the SDGs, the battleground and the challenge will be in the LDCs, especially in rural areas.
ስለሆነም በተከታታይ ልማት ግቦችን ለመምታት ፈተናው የሚበዛውና ዋናው ፍልሚያ የሚካሄደው በመጨረሻዎቹ አዳጊ ሀገሮች ውስጥ በተለይም በገጠር ቀበሌዎች ይሆናል። በተጨማሪም የመሰረተ ልማት ክፍተት የሚታየውና ተጨማሪ የመዋለ ንዋይ ፍሰት የሚያስፈልገውም እዚያ ላይ ነው። ለምሳሌ በገጠር የሚገኘው የድህነት መጠን በከተማ ከሚገኘው በእጥፍ ይጨምራል። በሌላ በኩል ግን መገንዘብ የሚያስፈልገው እነዚህ አዳጊ ሀገሮች ውስጥ እንደ ኢትዮጵያ፣ ታንዛኒያ፣ ዩጋንዳ የመሳሰሉት ጥቂት ሀገሮች በገጠር ድህነትን ለመቀነስ ከፍ ያለ ሥራ አከናውነዋል።
ከነዚህ ደሃ አገሮች በአብዛኛዎቹ በቀን ከአንድ የአሜሪካ ዶላር በታች በሆነ ገቢ የሚኖሩ ሰዎች ብዛት ከህዝባቸው ቁጥር ከሰላሳ በመቶ በላይ እንደሚሆን ዶክተር ተስፋቸው ዘገባውንና ሌሎችንም ጥናቶችን በመጥቀስ ይናገራሉ። በአንዳንዶቹም ከስልሳ ከሰባ ወይንም ከሰማንያና ከዘጠና በመቶ የማያንሰው ህዝብ በዚህ አይነት የድህነት አረንቋ ተዘፍቆ እንዳለም ይተነትናሉ። ስለሆነም በእነዚህ በሚቀጥሉት ዓመታት ውስጥ ድህነትን ለማጥፋት ከተፈለገ በድሃ አገሮች ገጠሮች ያለውን የግብርና ሥራ ከመሠረቱ የሚለወጥበትንና መዋቅራዊ ለውጥ የሚደረግበትን ብልሃት መቀየስ አስፈላጊ መሆኑን ይኸው የአምታድ ዘገባ ያብራራል። ይህም በገጠር የሚገኘውንና በግብርና ሥራ ላይ የተሰማራውን ሕዝብ በፍላጎቱና በወደደው መንገድ ከግብርና ሥራ ውጪ ገቢ የሚያስገኙ ሥራዎች እንዲፈጥር መታገዝ እንዳለበት ዶክተር ተስፋቸው ታፈረ ያስረዳሉ። በመጨረሻም የዘገባው ዋና መልእክት ነው ያሉትን እንዲህ አቅርበውታል።
So the bottom line is that we talk about the balance between urban and rural development when you talk about national economy.
እናም ስለ አንድ ብሔራዊ የምጣኔ ሀብት ልማት ስንነጋገር ዋናው ቁም ነገር በገጠሩና በከተማው ልማት መካከል ስላለው ሚዛን ነው። ነገር ግን በከተማው ውስጥም የግብርናውን ዘርፍ ከፍ ማድረግና ምርታማነትን በመጨመር እንዲሁም ከዚያ ውጭ ባለው የኢኮኖሚ ዘርፍ መካከል ያለውን ሚዛን መጠበቅ ይጠይቃል። የዚያን ጊዜ ነው ትክክለኛ የመዋቅር ለውጥ ማግኘት የሚቻለው። የዚህ ዘገባ መልእክትም ይሆነውና
የዓለማችን የመጨረሻዎቹ ደሃ አገሮች የሚባሉት በጠቅላላ 48 አገሮች ሲሆኑ አብዛኛዎቹ የሚገኙት በአፍሪካ አህጉር ነው። ከነዚህም አንዷ ኢትዮጵያ ናት። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እንሻገር። ወደ አውሮፓ ነው የሚያዘልቀን። ብራስልስ ቤልጂክ። በቅርቡ በፓሪስ የደረሰውን የአሸባሪዎች ጥቃት ተከትሎ መላዋ አውሮፓ የተጠናከረ የጸጥታ ጥበቃ ተግባር ላይ አውላ ሰንብታለች። ይልቁንም ደግሞ ዋነኞቹ የጥቃቱ አውጠንጣኞች የተነሱባት ቤልጂክ ዋና ከተማዋ ብራስልስ ለቀናት የሕዝብ ማመላለሻ አገልግሎቶችን እስከ ማቋረጥና ትምህርት ቤቶችን እስከ መዝጋት የደረሰ እርምጃ ወስዳለች። ትላንት ያን የቀደመ እርምጃዋን በከፊል ያነሳችው ብራስልስ ለመሆኑ እንዴት ሰነበተች? መጪውስ ቀናት ስንል ከከተማይቱ ነዋሪዎች አንዱን አነጋግረናል።
አቶ ገበያው ንጉሴ፣ በብራስልስ የጀርመን ራዲዮ ጣቢያ ዘጋቢ፣ በቅድሚያ ለጊዜ አመሰግናለሁ።
እኔም አመሰግናለሁ አሉና።
ከተማችሁ ብራስልስ ሰሞኑን በአሸባሪዎች ጥቃት ስጋት የሰዎች እንቅስቃሴዎች የተገደበበትና ጥበቃው የተጠናከረበት ሁኔታ ብራስልስን በምን አይነት ሁኔታ ውስጥ ጥሏት ነበር?
ከፓሪስ ጥቃት በኋላ ከፍተኛ መረጃ ተገኘ ተብሎ ባለስልጣኖቹ በፓሪስ የተፈጸመውን በብራስልስም ለመድገም የሚያስችል ዝግጅትና የዚህ አይነት ሴራ አለ በሚል በተሰጠው መረጃ መሰረት ከተማዋን የጥቃት ደረጃ ወደ ደረጃ አራት ከፍ አድርገው ሜትሮዎቹ ሙሉ በሙሉ እንዲዘጉ ተደርጎ እንደውም ካፌዎችም ሬስቶራንቶችም ቀጥ ያሉበት ሁኔታ ነው የነበረው። ብራስልስ ትንሽ አይታ የማታውቀውን ህይወት ነው ባለፉት ቀናት ያጋጠማት እና ከተማው ጸጥ ብሎ ነበር። ከዛ ወዲህ ግን አሁን ምናልባት አሰሳዎችም ተደርገው ሰዎችም ታስረው እንደገና ወደ ነበረው ህይወቷ ለመመለስ ጥረት የተደረገ ነው። በእርግጥ በዛሬው ዕለት ትምህርት ቤቶች ተከፍተዋል። ሜትሮም የምድር ውስጥ ባቡር ማለቴ ነው በተወሰነ ደረጃ ተከፍተዋል፣ ግን ሁሉም አይደለም። በዛ ላይ ደግሞ በትምህርት ቤቶችና በዩኒቨርሲቲዎችም አካባቢ ያልተለመደ የጸጥታ ቁጥጥር አለ፣ ማለት ወታደሮች ይታያሉ። ስለዚህ ስጋቱ እንዳለ ነው። ግን የህዝቡን ፍላጎትም ስለሆነ ወደ ቀድሞ ህይወት ለመመለስ ጥረት እየተደረገ ነው። ስለዚህ የነበረው ሁኔታ በመሰረቱ ያልተለመደና የሰውን ህይወት ወዳልተለመደ አቅጣጫ የመራው ስለነበር ሁሉንም አሳስቦ ነበር። አሁን ግን ያን እየተለወጠ ወደ ኖርማል ህይወቱ እየገባ ነው ያለው። እንግዲህ በዚህ ሁኔታ የሚቀጥል ይመስላል ያለው ሁኔታ።
ደማቋ የአውሮፓ መናኸሪያ ከተማችሁ ብራስልስ የአብዛኛው የአውሮፓ ህብረት ጽህፈት ቤቶች የሚገኙባት ከተማ ናት። የሰዎች እንቅስቃሴ የበዛ እንደሆነ መገመት ይቻላል። ለመሆኑ ነዋሪው አንዳንድ አስፈላጊ ቁሳቁሶችን የመግዛት ገበያ ለመውጣትም የተገደበበት ሁኔታ ስለነበረ የመዘጋጀት እድል ነበራችሁ? በቤት ውስጥ ያለው ህይወትስ ምን ይመስል ነበር?
በእውነት ምናልባት የዓለም የመገናኛ ብዙሃን እንደሚገልጹት አልነበረም። እንደ ጦር ቀጣና ሆኖ ሁሉም በየቤቱ ቁጭ ያለበት ሁኔታ አይደለም። ሰው ይወጣል። ትንንሽ ሱቆች ሁሉ ክፍቶ ነበሩ። እንግዲህ የተዘጉት ትልልቆቹ መደብሮች፣ ተቋማቱ፣ ትምህርት ቤትና ሜትሮዎች መዘጋታቸው ነው። ከዛ ውጪ ግን ለምሳሌ የአውሮፓ ተቋማትም ሆኑ የመንግስት መስሪያ ቤቶች በመሰረቱ በኦፊሴል አልተዘጉም። እርግጥ በትራንስፖርቱ ምክንያት ሰዎች በቤታቸው እንዲሰሩ ይደረግ ነበር። ስለዚህ እንደው በስነ ልቦና ደረጃ ጨዋታው ሁሉ በዚሁ በስጋቱ ዙሪያ በሚዲያው ዙሪያ ከመሆኑ ውጪ በእለት ተእለት ህይወት በሚያስጨንቅ መልኩ የገበያ መጥረት በሚፈጥር መልኩ የተከሰተና ሰዎችን ለችግር የዳረገበት ሁኔታ አይደለም ያለ ምናልባት ተጋኗል እና እዚህ ከፍተኛ ውጥረት እንዳለ ተደርጎ ነበር የሚቆጠረው። እንደሱ አይደለም። በእርግጥ ንቃቄ ለመውሰድ ሁሉም ሰዎች የዕለት ተዕለት ህይወታቸውን ለምሳሌ ቡና ቤት ገብተው መዝናናቱ፣ ሬስቶራንቶቹ፣ ሙዚየሞቹ፣ ሲኒማዎቹ እነዚህ ሁሉ ተዘግተዋል። እነዚህ ዙሪያ ለውጥ ከመደረጉ ውጪ ከቤት ቤት በመሄድ ወይም ደግሞ ከጓደኛ ጋር ወጥቶ ለመግባት ወይም ትንሽ ሱቆች ጋር ሄዶ መገዝቶ የመምጣት ነገር እነዚህ ነገሮች ነበሩና በመሰረቱ ህይወት በጣም ተመሰቃቅሎ ነበር ማለት አይቻልም። አሉላ፣
መልካም። ስጋቱን የተመለከቱትን ሁኔታዎች እንመልከት። ቀደም ብለህ እንዳገለጽክልን በመገናኛ ብዙሀንም በስፋት እንደተነገረው የህዝብ መመላለሻዎች አገልግሎት መስጠት ጀምረዋል። ትምህርት ቤቶች ተከፍተዋል። ከሞላ ጎደል ህይወት ወደ ቀድሞ ሁኔታ ለመመለስ ተሞክሯል። ስጋቱ ግን አሁንም አለ። ጥበቃው እንደሚቀጥል ነው የተነገረው። በአንዳንዶች የጸረ ሽብር ጥናት አዋቂዎች 5000 ያህል አውሮፓውያን እነኚህን አጥፍቶ ጠፊዎች የተቀላቀሉ መሆናቸውን፣ 516 የቤልጅየም ዜግነት ያላቸው እንዲሁ በሱሪያ የሚንቀሳቀሱትን እስላማዊ ቡድን አጥፍቶ ጠፊዎች መቀላቀላቸው ስጋቱን ከፍ ያደረገው ይመስላል። 120 ተመልሰዋል የሚልም ዘገባ አለና በተለይ ፓሪስ ላይ የደረሰውን ጨምሮ ለዚህ ጥቃት ስጋት ያሳደሩት የቤልጅየም ዜግነት ያላቸው በቤልጅየም የተለያዩ አካባቢዎች የሚኖሩ መሆናቸው ነውና ከዛ አንጻር ስጋቱ አሁንስ ህዝቡ ዘንድ ምን ያህል ቀንሷል ባንተ ትዝብት?
በእርግጥ እንዳልከው አንዱ በተለይ በመንግስት ደረጃ ጥንቃቄ እንዲደረግና በመገናኛ ብዙሀንም ብራስልስን የሽብር ስጋት እንዲጫናት የሆነበት ምክንያት ቤልጅየም ወደ ሶሪያ ከሄዱ አክራሪ ወጣቶች ብዛት በፐርሰንት ሲታይ ነው አንደኛ ነች። ቤልጅየም 10 ሚሊዮን ህዝብ ነው ያላት። ከዛ ውስጥ እንዳልከው ወደ 500 ሊጠጉ ይችላሉ የሚሆኑ ሰዎች ወደ ሶሪያ ሄደዋል እና በፐርሰንት ቤልጅየም አንደኛ ነው። ሁለተኛ ነገር አሁን ባለፈው እንደተገለጸው ፓሪስ ጥቃት ከፈጸሙት ውስጥ በርከት ያሉት የዚህ የብራስልስ ነዋሪዎች ናቸው። ስለዚህ በዚህ መልኩ እዚህ አካባቢ የዚህ የመዋቅር አለ የሚል ስጋት ስላለ የተወሰነ መረጃም ስለመጣ ስጋቱ ከዛ አንጻር ነው። ስለዚህ አሁንም ቢሆን ሽብር ምንጊዜም ሊከሰት እንደሚችል በእውነት በሰው አይምሮ ውስጥ አለ። ምክንያቱም በተደረጉት ዘመቻዎች አሁን ባለው ሁኔታ ሽብርን ሊያስወግድ በሚችል መልኩ ስራ እየተሰራ እንዳልሆነ ወይም ደግሞ እየተደረገ ያለው የአይሲስን በለው ወይም አልካይዳ እነዚህን አሸባሪዎችን የማስወገዱ ሂደት ውጤታማ ሆኖ አስተማማኝ ሰላም ለማስፈን ያለው ተስፋ በሰው ዘንድ 100% አስተማማኝ አይደለም። ስለዚህ ምንጊዜም ቢሆን ከሽብሩ ጋር አብሮ የመኖር ሁኔታ ያለ ይመስላል። ፍርሃት ላይ አይደለም ያለው፣ ግን ይህ ጥቃት ሊመጣ ይችላል የሚል ኤኒታይም የትም ቦታ በማንም ላይ ሊደርስ የሚችል እንደሆነ ተቆጥሮ አብሮ የመኖር ልምምድ እያደረገ ያለ ነው የሚመስለው እና ስለዚህ ስጋቱ አለ፣ ግን ፍርሃት አለ ማለት ግን ያስቸግራል። ሰው ከፍርሃቱ ጋር ህይወቱን የመኖር ፍላጎት ነው ያለው፣ በዛ መልኩ ነው ያለው።
የሽብር ስጋትን መለማመድ ብለሃል። ምናልባትም አዲሱ የኑሮ ዘይቤ ወደዚያ የሚያመራ ይመስላል። ዩናይት ስቴትስን ጨምሮ በየአካባቢው ጥበቃ የሚያስፈልግባቸውን ሁኔታዎች የማጠናከሩ በዓላት ሰሞን ነው፣ ጥንቃቄ ማድረጉ እንደቀጠለ ነው። አቶ ገበያው ንጉሴ በብራስልስ የጀርመን ራዲዮ ዘጋቢ፣ ከተሞቻችሁ ያለህበት አካባቢ የሚለዋወጡ ሁኔታዎችን በተመለከተ መልሰን እንደምናገኝህና ትዝብትህን እንደምታካፍለን ተስፋ አድርጋለሁ። ለአሁኑ ለጊዜ አመሰግናለሁ። እግዜር ይስጥልኝ።
እኔም አመሰግናለሁ አሉላ። እግዜር ይስጥልኝ።
ክቡራትና ክቡራን አድማጮች ከአሜሪካ ድምጽ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1:30 በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ዝግጅታችን የዛሬው እዚህ ላይ ያበቃ። ለአሁኑ በመስክና እዚህም ባሉ ዘጋቢዎችና ባልደረቦች ስም ለምሽቱ 3 ሰዓት በአጭር ሞገድ በ19፣ 22ና 25 ሜትር ባንዶች በሚተላለፈው መደበኛ ዝግጅታችን መልሰን እስክናገኛችሁ በቀጠሮ የምሽቱ አስተናጋጃችሁ አሉላ ከበደ፣ ፕሮግራሙን ከመራችልን ጽዮን ግርማና ከስርጭት መሐንዲሱ ጋር በመሆን በዚሁ እሰናበታለሁ። መልካም ምሽት።
This program has come to you from the Voice of America, Washington.